ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 27 2012 ዓ ም ዝግጅታችን ጀመረ። ባልደራስ መኢአድ የሚባል የፖለቲካ ጥምረት ተቋቋመ።
አቅማችንን፣ እውቀታችንን፣ ጉልበታችንን፣ የሰው ኃይላችንን አንድ ላይ አጣምረን ጥሩ ጠንካራ የሆነ ተፎካካሪ መቅረብ አለብን ብለን እናምናለን።
የመኢአድ ፕሬዚደንት አቶ ማሙሸት አማረ ናቸው የሰማችኋቸው። በአብይ ክቡራትና ክቡራን አድማጮች የማስተናግዳችሁ ሶሎሞን አባተ ነኝ።
ጤና ይስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ደግሞ ቆንጂት ታዬ ነኝ። ለምሽቱ ካሉን ዜናዎች መካከል የጁባላንድ ኃይሎችና የሶማሊያ ጦር በኬንያ ድንበር የሚያደርጉትን ግጭት የኬንያ ማዕከላዊ መንግስት ቁጥጥር እንዳያደርግ የማንዴራ ግዛት አስተዳደር ጠየቁ። ይህንን የተመለከተ ዘገባ ይኖረናል። የኮሮና ቫይረስን ሁኔታ በተመለከተ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ 8.3 ቢሊዮን ዶላር ለኮሮና መዋጊያ የመደበውን ሕግ ፈርመዋል። ሜሪላንድ ውስጥ የመጀመሪያ የቫይረሱ የተረጋገጡ ህሙማን ተገኝተዋል። ካሜሩንም ለቫይረሱ የተጋለጡ ሰው አግኝቻለሁ ስትል ዛሬ አስታውቃለች። ሌሎችም አሉ።
አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ቴክኒሽያኑ ኬት ሆልምስ በስቱዲዮ የስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። ንጉሡ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እናምራል።
የጁባላንድ ኃይሎችና የሶማሊያ ጦር በኬንያ ድንበር የሚያደርጉትን ግጭት የኬንያ ማዕከላዊ መንግስት ቁጥጥር እንዲያደርግበት የማንዴራ ግዛት አስተዳደር ጠይቋል። አስተዳዳሪው አሊ ሮባ ባለፈው ሰኞ በማንዴራ ግዛት ቅርብ ርቀት ላይ በተፈጠረው ግጭት 12 የኬንያ ዜጎች መቁሰላቸውን፣ ከመቶ በላይ ደግሞ ከቤት ንብረታቸው መፈናቀላቸውን ተናግረዋል። ገልሞ ዳዊት ዝርዝሩን ይዟል።
የማንዴራ ግዛት አስተዳዳሪ አሊ ሮባት ዛሬ ከባለፈው ሰኞ ጀምሮ በተለይ በማንዴራ ያለው ውጥረት አለመብረዱን ገልጸዋል።
የማንዴራ ግዛት ነዋሪዎች በመንግስት ላይ እምነታችን ተመናምኗል፣ ምክንያቱም የኬንያ መንግስት ከራሱ ሕዝብ ይልቅ ጎረቤት ሀገሮችን በማስቀደሙ ነው። እኛ በአካባቢው መሪነታችን የማንም የውጭ አካል ጥቅም ከራሳችን ዜጎች መብቶች እንዲበልጥ አንፈልግም፣ አንፈቅድም። ስለዚህ እነዚህ የውጭ ኃይሎች ከማንዴራ አካባቢ እንዲርቁ የሚያደርግ እርምጃ እንዲወስድ መንግስታችንን እንጠይቃለን።
ሚስተር ሮባ ባለፈው ሰኞ ስለተከሰተው ሁኔታ አብራርተዋል። ከሞቃዲሾ እስር ቤት አምልጠው በአካባቢው የተጠለሉት የቀድሞው የሶማሊያ ሚኒስቴር አብዱረሺድ ጃናን በመንዴራ አካባቢ ስለነበሩ የሶማሊያ ማዕከላዊ መንግስት ጦር እርሳቸውን እንደገና በቁጥጥር ለማዋል ከጁባላንድ ኃይሎች ጋር በመጋጨታቸው ነው ብለዋል። በፋርማጆ አስተዳደር የሚታደኑት ሚኒስቴር በተኩስ ልውውጡ ጊዜ ኬንያ ሶማሊያ ድንበር አካባቢ እንደነበሩ ገልጸው ባለፈው ሰኞ በሁለቱ ኃይሎች መካከል በተደረገው የተኩስ ልውውጥ አንድ ሰው መሞቱን፣ 12 መቁሰላቸውንና ከመቶ በላይ የሚሆኑት ደግሞ ከቤት መሸሻቸውን አረጋግጠዋል። የተኩስ ልውውጡ ቢቆምም አሁንም በአካባቢው ያለው ውጥረት አልበረደም። በሰኞው ድርጊት የኬንያ ውጭ ጉዳይ ሶማሊያ በድንበር አካባቢ የሚታደርገውን ትንኮሳ እንድታቆም ጠይቋል። የፕሬዚዳንት ኬንያታ አስተዳደርም ከሶማሊያ ማዕከላዊ መንግስት ጋር ውዝግቡ የሚፈታበትን መንገድ እያፈላለገ ሲሆን ለዚህም ከሁለቱ ሀገሮች የተውጣጣ ኮሚቴ መቋቋሙን ይፋ አድርጓል። ከሞቃዲሾ እስር ቤት ማምለጣቸው ውዝግብ እየፈጠረ ያለው የቀድሞ የሶማሊያ ሚኒስቴር ግን እስካሁን የት እንዳሉ የሚታወቅ ነገር የለም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን አመሰግናለሁ ለዘገባው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኮሮና ቫይረስ ስርጭትን ለመዋጋት የሚውል 8.3 ቢሊዮን ዶላር አስቸኳይ ወጪ የመደበውን ሕግ ዛሬ በዋይት ሀውስ ፊርማቸውን አኑረውበታል። ኮሮና ቫይረስ ከዋሽንግተን አቅራቢያ ሜሪላንድ ክፍለ ግዛት ውስጥ ወደሚገኝ አውራጃ እንደተዛመተም ተዘግቧል። የተመደበው ገንዘብ በቫይረሱ ለተጋለጡ ሕክምና እና የመከላከያ ክትባት ፍለጋ ለክፍለ ግዛቶችና ለአካባቢ አስተዳደሮች እርዳታ የሚውል እንደሆነ ነው የተጠቆመው። በጀቱ የተፈቀደበትን ሕግ የዩናይትድ ስቴትስ የመወሰኛውና የተወካዮች ምክር ቤቶች ትናንትና በሙሉ ድምጽ በሚባል ደረጃ አጽድቀውታል። ከዋይት ሃውስ ጥቂት ደቂቃዎች ርቀት ላይ የምትገኘው የሜሪላንድ ሞንትጎመሪ ካውንቲ ወይም ሞንትጎመሪ አውራጃ ውስጥ ትናንትና የመጀመሪያ በቫይረሱ መጋለጣቸው የተረጋገጠ ሰዎች መገኘታቸው ተገልጿል። የክፍለ ግዛቱ አገረ ገዢ ሌሪ ሆገን ሶስት የቫይረሱ ተያዦች መገኘታቸውን ተከትሎ አስቸኳይ ጊዜ አውጀዋል። በተያያዘ ዜና የዩናይትድ ስቴትስ የጤናና የሰብአዊ አገልግሎት ሚኒስትር አሌክስ አላዛር ትናንትና በሰጡት መግለጫ 1 ሚሊዮን የኮሮና ቫይረስ መመርመሪያዎችን የያዙ ጥቅሎች በሳምንቱ መጨረሻ በየላቦራቶሪው ይደርሳሉ ብለዋል። እስካሁን 5 የዩናይትድ ስቴትስ ግዛቶች ካሊፎርኒያ፣ ፍሎሪዳ፣ ዋሽንግተን፣ ሀዋይ እና አሁን ደግሞ ሜሪላንድ አስቸኳይ ጊዜ አውጀዋል። ሜሪላንድ ይህን እርምጃ የወሰደችው 3 የወረዳይቱ ነዋሪዎች በሰባዎቹ እድሜ ውስጥ ያሉ ባልና ሚስትና 50ዎቹ ዓመታት ውስጥ የሚገኙ አንዲት ሴት በቫይረሱ እንደተያዙ መረጋገጡን ተከትሎ ነው። 3ቱም ሰዎች ቫይረሱ ያገኛቸው ውጭ ሀገር የመርከብ ሽርሽር ላይ ሳሉ እንደሆነ ነው የተመለከተው። ቫቲካን የመጀመሪያ የቫይረሱ ተጠቂ መገኘቱን ይፋ አድርጋለች። ካሜሩንም እንዲሁ የመጀመሪያ ታማሚ አግኝቻለሁ ብላለች። ባለፈው የካቲት አጋማሽ የገቡ ፈረንሳዊ መሆናቸውን ገልጻ ለይቶ ማቆያ ማዕከል አስገብተናቸዋል ብላለች። በሌላ ዜና ኬንያ ኮሮና ቫይረስ ቢገባ ለመዘጋጀት ስትል ከ100 በላይ አልጋዎች ያሉት ሆስፒታል እንዳሰናዳች አስታውቃለች። የጤና ጥበቃ ሰራተኞች ቫይረሱ እንዳይዛመት ለመከላከል ዝግጁ ናቸው ሲልም የሀገሪቱ መንግስት ለሕዝቡ አስታውቋል። ኬንያ እስካሁን ባለው ጊዜ ቫይረሱ በሀገሪቱ ገብቶ እንደሆነ የገለጸችው ነገር የለም። ናይጄሪያም ባለፈው ሳምንት አንድ የቫይረሱ ታማሚ እንደተገኘ ካስታወቀች ወዲህ ይህን ቫይረስ እንዳይስፋፋ ለመከላከል የምታደርገውን ጥረት እያቀላጠፈች መሆኗን አስታውቃለች። በመጽሔት ክፍለ ጊዜ በዚህ ላይ ዘገባ ይኖረናል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቱኒዥያ ዋና ከተማ ቱኒስ ውስጥ አንድ አጥፍቶ ጠፊ ሞተር ቢስክሌት እየነዳ በዚያ የሚገኘው የዩናይትድ ስቴትስ ኤምባሲ አቅራቢያ ቦምብ ማፈንዳቱን የሀገሪቱ የዜና ማሰራጫዎች ዘግበዋል። በዚህ በደረሰው ፍንዳታ 5 ፖሊሶች መቁሰላቸውን ሞዛይክ የተባለ አንድ የግል ሬዲዮ ነው የዘገበው። ይህንን ዜና በሌላ ምንጭ ለማረጋገጥ ግን አልተቻለም። ፖሊሶች የፍንዳታውን ቦታ አጥረዋል። ከጀርባው የዩናይትድ ስቴትስ ባንዲራ ሲውለበለብ ይታያል። በቅርብ ዓመታት ጽንፈኛ እስላማዊ ወገኖች ቱኒዥያን ኢላማ አድርገው ባደረሷቸው ጥቃቶች በርካታ ሰዎች እንደገደሉ የሚታወቅ ነው። አፍጋኒስታን ዋና ከተማ ካቡል ውስጥ በአንድ ስብሰባ ላይ ታጣቂዎች ተኩስ ከፍተው ቢያንስ 27 ሰዎች ገደሉ፣ 55 ሌሎች ሰዎችን ደግሞ ማቁሰላቸውን የሀገሪቱ ባለስልጣናት ተናግረዋል። ስብሰባው አንድ ከፍተኛ ተቃዋሚ ባለስልጣናት የተገኙበት እንደነበረ ነው የተገለጸው። ተኩሱ የተጀመረው የቀድሞ ምክትል ፕሬዚደንት ካሪም ካሊሊ በካቡሉ ጉባኤ ላይ ንግግር እያደረጉ በነበረበት ወቅት እንደሆነ ተመልክቷል። ስብሰባው የተጠራው የተገደሉ ታዋቂ የሺያዎች የፖለቲካ መሪን ለማሰብ የተሰናዳ ስነ ስርዓት እንደነበረ ተገልጿል። ለጥቃቱ ኃላፊ ነኝ ያለ ወገን እስካሁን የለም። ታሊባንም ቶሎ ብሎ በጥቃቱ እጅ አልገባም ሲል አስታውቋል። የሆነ ሆኖ የእስላማዊ መንግስት ቡድን የዚያ አካባቢ ቅርንጫፍ የሆነ አንድ ቡድን ከአሁን ቀደም በመሰል የሺያዎች ስብሰባዎች ላይ ለተፈጸሙ ጥቃቶች ኃላፊነት ሲወስድ እንደነበረ የሚታወስ ነው። በዝግጅቱ ላይ ወይም በስብሰባው ላይ የአፍጋኒስታን ዋና ስራ አስፈጻሚ አብዱላ አብዱላና የቀድሞ ፕሬዚደንት ሐሚድ ካርዛይ ከተጋባዥ ተናጋሪዎች መካከል እንደነበሩና ሁለቱም በጥቃቱ ምንም ጉዳት እንዳልደረሰባቸውን የተጠቆመው የሀገሪቱ ፕሬዚደንት አሽራፍ ጋኒ ጥቃቱን አጥብቀው አውግዘዋል። ስለ ሶሪያ ኢድሊብ ክፍለ ግዛት ቀውስ ለመነጋገር ክሮኤሽያ ዋና ከተማ ዛግረብ ላይ የተሰባሰቡት የአውሮፓ ህብረት አባል ሀገሮች የውጭ ጉዳይ ሚኒስትሮች ሩሲያና ቱርክ የደረሱትን ተኩስ አቁም ከጥንቃቄ ጋር በደስታ እንደተቀበሉት አስታውቀዋል። የህብረቱ ከፍተኛ ተወካይ ጆሴፕ ቦሪል መልካም ዜና ነው፣ ውጤቱን እያደር እናየዋለን ነው ያሉት። በኔደርላንድስ የተመሩ አንዳንድ የህብረቱ አባል ሀገሮች በሩሲያ የሚደገፉት የሶሪያ መንግስት ኃይሎች የሲቪል አካባቢዎችን እንዳይደበድቡ ለማድረግ ኢድሊብ ከበረራ ነጻ ቀጣና እንድትሆን ሲወተውቱ ቆይተዋል። ይሁን እንጂ ህብረቱ ያን የማድረግ ስልጣን ስለሌለው የህብረቱ ባለስልጣናት በግል የማያስኬድ ሀሳብ መሆኑን ሲያመለክቱ ነው የቆዩት። የሩሲያ ፕሬዚደንት ቭላዲሚር ፑቲን እና የቱርኩ ሬቼፕ ታይፕ ኤርዶዋን ሞስኮ ላይ የአካባቢውን ውጥረት ማርገብ ላይ ያተኮረ ውይይት ካካሄዱ በኋላ ነው ኢድሊብ ላይ ተኩስ እንዲቆም ከስምምነት የደረሱት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት። ለገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርትዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲህ አርብ የካቲት 27 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ለጥያቄው መልስ ይዘናል። በዚህ ምሽት ስለ ኮሮና ቫይረስና ስለ ኮቪድ-19 ስለ ኢትዮጵያም ዝግጅትና ምላሽ።
ስለዚህ ቫይረስ ብዙ ያላወቅናቸው ነገሮች አሉ። ስለዚህ ቫይረስ እንግዲህ ሂደት ብዙ የምናውቃቸው ቢኖርም አሁን ባለው ሁኔታ ግን ከእንስሳ ወደ ሰው በሚተላለፍ ሁኔታ የመጣ ነው የሚል ሁኔታ አለ።
ኮሮና ቫይረስና ኮቪድ-19 ለጥያቄው መልስ የኢትዮጵያ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። የዕለቱ አብይ ርዕስ ቅንጅት መፍጠራቸውን የድርጅቱ መሪዎች አስታውቀዋል። ቅንጅቱ በመጪው ምርጫ አማራጭ ሆኖ ለመቅረብ መዘጋጀቱን አመልክቷል። ይህ አዲስ ቅንጅት የአረብ ሊግ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ጣልቃ መግባቱንም አውግ
መያድ መላው ኢትዮጵያ አንድነት ድርጅትና ባልደራስ ለእውነተኛ ዴሞክራሲ የተሰኙት ድርጅቶች በዘጠኝ ዓላማዎች ዙሪያ ቅንጅት መፍጠራቸውን ዛሬ ረፋዱ ላይ በሰጡት ጋዜጣዊ መግለጫ ይፋ አደረጉ። ቅንጅቱ ዓላማዎቼ ናቸው ብሎ ከዘረዝራቸው መካከል ለአዲስ ሕገ መንግሥት በሰላማዊና በሕጋዊ መንገድ መታገል፣ ጠንካራ ማዕከላዊ መንግሥት ለሚኖርበት የፌዴራል ሥርዓት በሰላማዊና ሕጋዊ መንገድ መታገል፣ እንዲሁም ለኢትዮጵያዊነትና ለባህላዊ እሴቶች በሰላማዊና በሕጋዊ መንገድ መታገል የሚሉ ይገኙባቸዋል። በመሆኑም ይላል የጽሑፍ መግለጫው ከ1984 ዓ ም አንስቶ በፕሮፌሰር አስራት ወልደየስ መስራችነት ህልውናውን ያገኘውና በአሁኑ ጊዜ በአዲስ አበባም ሆነ በክልሎች ከፍተኛ ተደማጭነት ያለው ባልደራስ ለእውነተኛ ዴሞክራሲ በቅንጅት ለመስራት ስምምነት ላይ ደርሰዋል ብሏል። መግለጫውን በንባብ ያሰሙት የባልደራስ ለእውነተኛ ዴሞክራሲ የህዝብ ግንኙነት ኃላፊ ዶክተር መክብብ ፈቀደ የቅንጅቱን ወቅታዊ አስፈላጊነት ከጽሑፉ የሚከተለውን ጠቅሰዋል።
ምርጫ 2012 የሚደረግ ከሆነ በህወሓት መሐንዲስነት በሀገራችን ለሶስት አስርት ዓመት ሰፍኖ የሚገኘው የገዢው ፓርቲ የበላይነት ቀጣይ ዕድሜ የሚያገኝ ይሆናል። በዚህ መሰረት ይህን የአንድ የፖለቲካ ድርጅት የበላይነት በሰላማዊ መንገድ ለማስወገድ የተከፈለው ሀገራዊ ዋጋ ግምት ውስጥ በማስገባት በቀጣይነት እውነተኛ የሆነ የመድብለ ፓርቲ ስርዓት መገንባቱ ለሀገራችን ሰላም፣ አንድነትና እድገት የማዕዘን ድንጋይ መሆኑ በመገንዘብ በቀጣይ ምርጫ ለገዢው ፓርቲ አገር አቀፍ አማራጭ የሚሆን የፓርቲዎች ስብስብ ለመፍጠር የመጀመሪያውን እርምጃ መውሰድ አስፈላጊ ሆኖ በመገኘቱ
የባልደራስ ለእውነተኛ ዴሞክራሲ ፕሬዚዳንት አቶ እስክንድር ነጋ በበኩላቸው ይህ ቅንጅት የተፈጠረበትን ተጨማሪ ዓላማ ከጋዜጠኞች ጥያቄ በመነሳት አብራርተዋል።
አሁን በአዲስ አበባ ብልጭ ያለውን ተስፋ ወደ ሀገር አቀፍ ደረጃ ለማሳደግ ነው ይህንን መድረክ የፈጠር ነው። ስለዚህ ይሄ አንድ ትልቅ ግኝት ነው ብለናል። እኛ ባኖር ምናልባት ገዢው ፓርቲ በሚቀጥለው ምርጫ አዲስ አበባን አሸንፋለሁ ብሎ እርግጠኛ ባይሆንም ግን የሚተማመንበት ደረጃ ላይ ይሆን ነበር ብለን ነው የምናስበው። እኛ ስላለን ግን አሁን ሁሉን ነገር በአዲስ መንገድ እንዲመለከት ተገዷል ብለን እናስባለን። ግን በአዲስ አበባ ብቻ ሳይሆን አማራጩ በሀገር አቀፍ ደረጃ ማደግ አለበት ነው ምንድነው። ይሄ ነው ትልቁ ቁም ነገር እዚህ ላይ። በሀገር አዲስ አበባን ጥያቄ የመጀመሪያ ነገር ምንፈታው በአዲስ አበባ አይደለም። አዲስ አበባ ውስጥ ያሉትን 23 መቀመጫዎች ማሸነፍ አይደለም። እሱን እናደርገዋለን፣ እናሸንፋለን። በሀገር አቀፍ ደረጃ መንግስት መመስረት የሚችል የምርጫ ውጤት ስናስመዘግብ ነው።
በኢትዮጵያ ውስጥ ከዚህ በፊት የተለያዩ ተቃዋሚ ፓርቲዎች ቅንጅቶችን እየፈጠሩ ብዙ አመርቂ ውጤት ሳያገኙ እንደሚበተኑ ጋዜጠኞች አስታውሰው፣ ሁለቱ ድርጅቶች የፈጠሩት ይህ አዲስ ቅንጅት ምን የተለየ ነገር ያደርጋል ለሚለው ጥያቄ ምላሽ የሰጡት ደግሞ የመኢአድ ፕሬዚዳንት አቶ ማሙሸት አማረ ናቸው።
ብዙ ቅንጅቶች፣ ብዙ ውህደቶች፣ ብዙ ጥምረቶች ተፈጥረው በሀገራችን ውስጥ እንደቆዩ እናውቃለን። ነገር ግን ደግሞ የህዝባችን ጥያቄ ተበታትናችሁ አትምጡ የሚል አስተሳሰብ አለ። እኛ ስንዋሃድም ሆነ ግንባር ስንፈጥር ስንቀናጅ የህዝብን ጥያቄ መመለስ አለብን ብለን ነው። ተፎካካሪ ፓርቲዎች እንደመሆናችን መጠን ከህዝባችን የሚመጡ ማናቸውንም ጥያቄዎች የመመለስ ኃላፊነት አለብን። ስለዚህ ህዝቡ በመበታተን የእናንተንም ጉልበት የእኛንም ጊዜ የእኛንም አቅም ከምትፈታተኑ ይልቅ በጋራ ሆናችሁ ብትሰሩ የተሻለ ድምፅ ታገኛላችሁ የሚል አስተሳሰብ ስላለ ያንን መልስ መስጠት ተገቢ ሆኖ እናገኘዋለን። በሌላ መልኩ ደግሞ የምናምንበት ምንድን ነው? ዋናው ነገር በጋራ መስረት ትልቁ ነገር ለአሸናፊነት ያበቃል፣ ለድል ያበቃል። ተበታትነን የምናረገው ነገር ብዙም አጥጋቢ ሆኖ እናገኘዋለን ብለን ስለማናስብ በጋራ ሆነን አቅማችንን፣ እውቀታችንን፣ ጉልበታችንን፣ የሰው ኃይላችንን አንድ ላይ አጣምረን ጥሩ ጠንካራ የሆነ ተፎካካሪ መቅረብ አለብን ብለን እናምናለን።
አዲሱ ቅንጅት በሰሞኑ ሀገራዊ አንገብጋቢ ጉዳይ ሆኖ በተነሳው በታላቁ የኢትዮጵያ ህዳሴ ግድብ ጉዳይም አቋሙን ይፋ አድርጓል። ከቅንጅቱ አመራር አባላት አቶ አብርሃም ጌቱና አቶ ጌታነ ባልቻ ሰሞኑን የአሜሪካ መንግስትና የአረብ ሊግ በግድቡ ላይ ያሳዩትን አቋም በመንቀፍ የኢትዮጵያ ህዝብም ሆነ የፖለቲካ ድርጅቶች በአንድነት ሆነው ሀገራዊ ሉዓላዊነትንና ጥቅምን ለማስከበር መቆም እንዳለባቸው አስታውቀዋል። የባልደራስ መሪ አቶ እስክንድር ነጋ ደግሞ የአረብ ሊግ አቋም አውግዘዋል።
አረብ ሊግ በኢትዮጵያ ጉዳይ ጣልቃ ሲገባ ፍለፊት በአፍሪካ ሀገሮች ውስጥ የውስጥ ጉዳይ ጣልቃ ሲገባ ኢትዮጵያ ብቸኛው ታርጌቱ ነች። ከዚህ በፊት በኤርትራ ጉዳይ በሀገራችን ጉዳይ ውስጥ ጣልቃ ገብቶ ሀገራት ተራምሷል። በጣም ብዙ ዋጋ ተከፍሎበታል። በጣም ብዙ 100,000 ህይወቶች ተከፍሎበታል። ያ አልበቃ ብሎ አሁን ደግሞ እንደገና በአባይ ጉዳይ ጣልቃ መግባቱ እጅግ የሚያሳዝን ነው፣ የሚወገዝም ነው። ይሄ ግልጽ መሆን አለበት። በየትኛውም የአፍሪካ ሀገር ጉዳይ የአረብ ሊግ አቋም ወስዶ አያውቅም። ሁለት ጊዜ ነው በታሪክ ውስጥ በአፍሪካ ጉዳይ ውስጥ ጣልቃ የገባው፣ ሁለቱም ጊዜ በኢትዮጵያ ጉዳይ ነው።
የሁለቱ ፓርቲ መሪዎች በተዘጋጀው የቅንጅቱ ስምምነት ሰነድ ላይ ፊርማቸውን ያኖሩ ሲሆን ድርጅቶቹ የየራሳቸው ድርጅታዊ ነጻነት እንደተጠበቀ እንደሚቀጥልም ይፋ አድርገዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ይህ በእንዲህ እንዳለ የኢትዮጵያን ጎረቤቶች ሱዳንን፣ ሶማሊያና ጅቡቲን ጨምሮ 22 አባል መንግስታት ያሉት ጠቅላይ ጽህፈት ቤቱ ካይሮ የሚገኘው የአረብ ሀገሮች ማኅበር አረብ ራቢጣ ወይም አረብ ሊግም እየተባለ ይጠራል፣ ግብፅና ሱዳን በአባይ ውሃ ላይ አላቸው ያለውን ታሪካዊ የውሃ መብት መከበር አለበት ብሎ እንደሚያምን ያስታወቀው ትናንት ነው መግለጫም ያወጣው። የአረብ ሊግ 153ኛውን መደበኛ ስብሰባው ላይ ትናንት ያወጣው ይህ የአቋም መግለጫ ከሱዳን በስተቀር በአባላቱ ተቀባይነት አግኝቶ መጽደቁ ተዘግቧል። የህዳሴ ግድብ ተደራዳሪዎች ከሆኑት ሦስት አገሮች ኢትዮጵያ የሊጉን አቋም በይፋ ስትቃወም፣ ሱዳን የሊጉ ጣልቃ መግባት አይጠቅምም ስትል ከመግለጫ ውጭ መሆኗን በይፋ አስመዝግባለች። አባል ነች የአረብ ሊግ። ምንም እንኳ ሱዳን የራሷን ጉዳይ ተቃወመች እያሉ የካይሮ መገናኛ ብዙሃን ቢዘግቡም የአረብ ሊግ አቋምና መግለጫ የአረብ ኢትዮጵያን ግጭት ይጋብዛል፣ ይህ ደግሞ የሱዳንን ጥቅም አያስጠብቅም ስትል ኸርቱም ድጋፏን ነፍጋለች። እንዲያውም ይላል የሱዳን አቋም፣ ጉዳዩ የሦስቱ ሀገሮች ጉዳይ ነው፣ የአረብ ሊግ በዚህ ጉዳይ ውስጥ መግባት የለበትም። የሱዳንን የሶማሊያንና የጅቡቲን የውጭ ጉዳይ መስሪያ ቤቶች ለማግኘትና ተጨማሪ ማብራሪያዎችንም ለመጠየቅ እየጣርነን፣ ከካይሮም እንደዚሁ የሚሰማ ጉዳይ ካለ የካይሮን መንግስትና የአረብ ሊግ ባለሥልጣናትንም ለማግኘት ጥረት እያደረግን ነው። ከዩናይትድ ስቴትስ በኩልም ከገንዘብ ሚኒስቴሯ የሚሰማ ተጨማሪ መግለጫና ማብራሪያ ካለ ይዘን እንመለሳለን። የኢትዮጵያ መንግስት ባለሥልጣናትንም ለማግኘት እንዲሁ ጥረት እያደረግን ነው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኦሮሚያ ክልላዊ መንግስትን በምዕራብ ኦሮሚያና ደቡብ ኦሮሚያ ካሉ የጉጂ ዞኖች ታጥቆ የሚንቀሳቀሰውን እና ራሱን የኦሮሞ ነጻነት ጦር ብሎ የሚጠራውን ቡድን ለማወያየትና ለማስታረቅ ፉርቱ የእርቅና ሰላም ኮሚቴ መቋቋሙን አስተባባሪዎቹ ገልጸዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የእርቅና የሰላም ኮሚቴው ዋና ጸሐፊ አቶ ለሚታየ እንዳሉት በኦሮሚያ ክልል የተለያዩ አካባቢዎች በተፈጠረው የሰላም እጦት ችግሮች ምክንያት ህብረተሰቡ ለእንግልት ተዳርጓል። በተለይም በክልሉ በምዕራብ ኦሮሚያና ደቡብ ኦሮሚያ አካባቢ ጉጂ ዞኖች የተፈጠረው አለመግባባት የአካባቢውን ነዋሪዎች አላስፈላጊ መስዋዕትነትን እያስከፈለ እንደሚገኝ ተናግሯል። ችግሩን ለመፍታት የኮሚቴው ዋና ዓላማ ችግሩ በሰላማዊ መንገድ እንዲፈታ መንግስትና በክልሉ ያለው ታጣቂ አካል አገናኝቶ በጠረጴዛ ዙሪያ እንዲወያዩ ማስቻል ነው ብሏል። አቶ ለሚ
ሽምር ታዋቂዎች ስለድርጅቱ አድቮኬት የሚያደርግ እነሱን ወክሎ የሚቀርብ ሽማግሌ ይልካሉ። መንግስትም የራሱን የሚወክል ሽማግሌዎች ይልካል። እነኚህ ሽማግሌዎች ከኛ ኮሚቴ ጋር አንድ በማዋሃድ በጠረጴዛ ዙሪያ እንድነጋገሩ እናደርጋለን።
ህብረተሰቡም ለዚህ እርቀ ሰላም የድርሻውን እንዲያበረክት በተለያዩ አካባቢዎች የህዝብ ውይይቶች እንደሚያካሄዱም ገልጿል።
የጸጥታ ችግር ባለባቸው ከተሞች ሄደን ህዝቡንም እናወያያለን። ህብረተሰቡም ለዚህ አስፈላጊውን ድጋፍ እንዲያደርግ ፎረሞችን፣ ኮንፈረንሶችን እናዘጋጃለን ማለት ነው። በተለይ የጸጥታ ችግር ባለባቸው ዞኖች ሄደን ከህዝቡ ጋርም ውይይት እናደርጋለን።
በመንግስት በኩልም የህብረተሰቡን ችግር ለመፍታትና እርቅና ሰላም ለማስፈን የታየ ቁርጠኝነት የሚያኮራ መሆኑን ተናግረዋል። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጌታቸው ባልቻ ክልሉ የህብረተሰቡ ሰላም እንዲመለስ መስራት ላይ እንደሚገኝ አስታውሰው የመንግስትን ሰላም የማስፈን ስራ ለመደገፍ ከሚሰሩ አካላት ጋር ለመስራት ዝግጁ መሆኑን አቶ ጌታቸው ተናግረዋል።
የእነሱ ጥያቄ ለሁለቱም አካላት ጥያቄ እናቀርባለን ነው። የሸመቀውን ማህል እና መንግስት በሰላማዊ መልኩ ጉዳዩን ለመፍታት ምን አቋም አለው የሚል ጥያቄ ነው ያቀረቡልን። በመንግስት በኩል በተደጋጋሚም ግልጽ አድርገናል። መንግስት የሰላም ጉዳይ ጊዜ የሚሰጠው እስካልሆነ ድረስ ማንኛውም ሰላም ፈላጊ አካል በሰላማዊ መንገድ ተንቀሳቅሶ በሰላማዊ መንገድ መጥቶ እንደራደር፣ ችግራችንን እንፍታ፣ በውይይት እንፍታ ብሎ የሚመጣ ከሆነ መንግስት ይሄንን ሙሉ በሙሉ ተቀብሎ ተግባራዊ ማድረግ እንደሚችል በዛሬው መድረክ ላይ እኛም ማረጋገጥንላቸው።
ኃላፊው አሁን የቀረበው የእርቅና የሰላም ሀሳብም በመንግስት በኩል በሙሉ ፈቃደኝነት ተግባራዊ ይደረጋል ብሏል። ኮሚቴው ከምሁራን፣ ከኪነ ጥበብ ባለሙያዎችና ከታዋቂ ሰዎች የተውጣጡ 13 አባላት ያካተተ ሲሆን ከኦሮሚያ ክልልና ከሚመለከተው በደረጃ ካሉት አካላት የእውቅናና የምስክር ወረቀት እንደተሰጠውም አስተባባሪዎቹ ገልጿል። አቶ አባብዬ አባጆብር የኮሚቴው ዋና ስራ አስፈጻሚ፣ አርቲስት መሰሉ ታሪኩ ምክትል ስራ አስፈጻሚ፣ አቶ ለሚታዬ ዋና ጸሐፊ ሲሆኑ ዶክተር አበበ ገመቹ፣ አርቲስት እልፍነሽ ቀኖ፣ ዶክተር ገመቹ መገርሳና ሌሎችም የኮሚቴው አባላት ናቸው። ኮሚቴው ከዚህ ቀደም በአባ ገዳዎችና የእርቅ ሰላም ቴክኒክ ኮሚቴ ታጣቂዎቹን በማደራደር በሰላም እንዲገቡ ሲደረግ የነበረውን ጥረት ያደናቀፉ ሁኔታዎች ይህንን ኮሚቴ እንዳይገጥሙ በወቅቱ የነበረውን ጥንካሬና ጉለቶችን ለይቷል ተብሏል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ከቀናት በፊት ባጠናቀርነው ዘገባ በደምቢዶሎ
አመሰግናለሁ ፀሐይን ለዘገባው። ይቅርታ ለድምፁ መቀላቀል። በነገራችን ላይ አዲስ ቴክኒሽያን እየተለማመደ ነው በአሁኑ ሰዓት ስቱዲዮ ውስጥ። በዚህ ምክንያት የተፈጠረ ችግር ይመስለኛል ከዚህ ከስቱዲዮ። አዲሱ ቴክኒሽያናችን አሁን ልምምድ ላይ የሚገኘው ጃን ዋከር ይባላል። ከኪት ሆልምስ ጋር አብሮ እየሰራ ነው ያለው። ይቀጥላል ዝግጅታችን። ይቅርታ እንጠይቃለን ለአጭር መስተጓጎል። ወደ ቀጣዩ ዘገባ እናልፋለን። ከደምቢዶሎ ዩኒቨርሲቲ የታገቱ ተማሪዎችን ጉዳይ የሚያጣራ ኮሚቴ በመቋቋሙ ጉዳዩ ምላሽ ተጣርቶ ምላሽ ይሰጣቸዋል ከተባሉ በኋላ በተለያዩ ጊዜዎች መረጃ ለማግኘት ጥረት ቢያደርጉ ምላሽ ማግኘት እንዳልቻሉ አንዳንድ ወላጆች ለቪኦኤ ገልጸዋል። በሌላ በኩል ደግሞ መንግሥት ጉዳዩን እያጣራ በመሆኑ በትዕግሥት እንዲጠብቁ የተነገራቸው መሆኑን አንድ አባት ነግረውናል። ሲዮን ግርማ ዝርዝሩን ይዛለች።
ከቀናት በፊት ባጠናቀቀው ዘገባ በደምቢዶሎ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የነበሩና አብዛኞቹ ሴት እንደሆኑ የተነገረው ተማሪዎች ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ እንዳሉ ከደምቢዶሎ ወደ ጋምቤላ በሚወስደው መንገድ ላይ ሱዲ ለተባለች ቦታ መታገታቸው ከተገለጸው ተማሪዎች ውስጥ የሶስቱን ወላጆች አነጋግረን ሌሎቹን ወላጆች ደግሞ በቀጣይ ዘገባ ይዘን እንደምንመለስ ገልጸን ነበር። በወቅቱም በላይነሽ መኮንን ደምለው ሳምራዊት ቀሪያ ስረስና ግርማያነሽ የኔነህ አዱኛ የተባሉ ሶስት ሴት ተማሪ ቤተሰቦችን በስልክ አነጋግረን ወላጆቹ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናትን ቢያነጋግሩም ልጆቻቸውን ሳያገኙ 90 ቀናት መቆጠሩን ገልጸውልን ነበር። ዛሬም ስለ ልጆቻቸው ለመጠየቅ ወደ ሌሎች አምስት ወላጆች ስልክ ደውለን ስለ ልጆቻቸው ጠይቀናል። የተማሪ ውድ አባት አቶ ግርማው ፈጠነ
ምንም የሰማሁት የለም ያላልቅሶ ምንም የሰማሁት ነገር የለም እናታለም።
ልጆት የት ትማር እንደነበር ምን ትማር እንደነበር በድጋሚ ንገሩን።
እንግዲህ ደግሞ አግሪ ነው ትምህርቷ።
ስንተኛ ዓመት ተማሪ ነበረች? አቶ ግርማው ይሄ ጉዳይ 3 ወር ሆኖታል። በዚህ በ3 ወር ውስጥ ተማሪዎችን በተመለከተ በጣም የተለያየ መረጃ ነው እየወጣ ያለ። አንድም ተማሪዎቹ አልታገቱ፣ አንድም ሆን ብለው ተደብቀው ነው፣ ሌላ ጊዜ ደግሞ ምን እንደሆነ አይታወቅም የሚሉ የተለያየ መረጃዎች ይወጣሉ። በርሶ በኩል እንደ አባት እርሶ ጋር ያለው መረጃ ምንድን ነው?
እኔ ምንም የደረሰኝ የለም። ተለቀቁ ከባሉ ከተለቀቁ ተተባሉ ደስታ ሆነ። ከዚያም ዙሮ ድምፅ ጠፋብን እንጂ ምንም ያገኘነው ነገር የለም። ናትዬ
ሰምተዋል ግን ይሄ የተለያየ መረጃ እንዳለ በማህበራዊ ሚዲያ ላይ የተለያዩ ሰዎች ደግሞ የተለያየ ነገር እንደሚጽፉ ሰምተዋል። ለምሳሌ ተማሪዎቹ ተገኝተዋል፣ ሆን ብለው ተደብቀው ነው፣ የታሰሩ አሉ፣ እንደዚህ የሚሉ የተምታቱ መረጃዎች አሉ። ስለዛ ሰምተዋል?
አዎ ተለቀቁ ተብሎ የሌላ ናቸው ከብለው ደግሞ እንደገና ግረው ደግሞ ዙሮ ጠፉብን እንጂ እኛ ምንም ያየነው የለም። ያው 3 ወራችን ስልክም የጠፋለን እንኳን ልጆች ምናገኝ።
እርስዎ የት ነው የሚኖሩት?
እየ ሳንክሳ ቀበሌ ይባላል፣ ደምቢያ ወረዳ።
የት ማለት ነው?
ጨዋሂት ወረዳ።
ጨዋሂት ወረዳ ሰሜን ጎንደር ማለት ነው?
አዎ ሰሜን ጎንደር።
ከጠቅላይ ሚኒስትር አብይ አህመድ ጋር ከተነጋገሩ ቤተሰቦች ውስጥ እርሶ አሉበት?
እኔ የለሁበት። ጓደኛዬ አንድኛ በቃል ተብሎ አንድኛው መጥቶ እኔ አልመጣሁበትም።
ከመንግስት ከዛ በኋላ የሰማችሁት ነገር አለ?
ምንም የሰማሁት ነገር የለም ናት። ምንም የለም። ያ ለልቅሶ ምንም የሰማሁት የለም ናት።
የሄዳችሁበት ቦታ አለ? ከዛ በኋላ ያነጋገራችሁት የክልል ባለስልጣን የዞን እንደዚህ የጠየቃችሁት
አለ? ጎንደር ደናል፣ ጎንደርም ባህር ዳርም ደናል። ግን ባህር ዳር መፍትም አላገኘ ጎንደር ደን ኑ ተብለን ደንደር ሰርመጠናል። ለጋርብ ሳምንት ቢሆንም ዛሬ ሳምንት ለጋርብ ሳምንት
ምን አሏት?
ምንም ያሉን የለም። ያው ግፊት እናደርጋለን እናፈላልጋለን ነው እንጂ ሌላ ምንም ያሉን የለም።
አቶ በላይ አበበ የተማሪ ሞናመን አባት ናቸው።
እኔ በላ እባላለሁ፣ የሞናሞን አባት።
ሞናሞን ሴት ናት ወንድ ነው?
ሴት ናት።
ምንድን ነበር የምትማረው?
ጋዜጠኝነት
ነበር የምትማረው። የሰማችሁት አዲስ ነገር አለ? እንግዲህ ባለፈው ካነጋገርናችሁ በኋላ ስለ ልጃችሁ የሰማችሁት ነገር አለ?
ነገር አልሰማንም።
እርስዎ ጠቅላይ ሚኒስትር
የሰማነው ነገርም የለም።
ጠቅላይ ሚኒስትር አብይ አህመድ ጋር ከሄዱት አንዱ ነዎት?
አዎ ይጃለሁ።
ከዛ በኋላ ከመንግስት ጋር የተገናኛችሁት እና ልጆቻችሁን በተመለከተ የተነገራችሁ ነገር አለ?
የሰማነው ነገር የለም። አዲስ ነገር አልሰማንም። ያው በቃ አለ እናመጣችኋል ናሉ። ከዚያ ዋሪ ዝም ብለን ስልክ የምንቀጠቀጥ የነሱ
የማንን ስልክ?
አብይ ጋር የሚቀመጡ ዶክተር አብይ ጋር የሚቀመጡ።
ምን ታገኛላችሁ ምላሽ?
ምንም ገና ስራው እየተጣራ ነው የሚል
ምርመራ እየተደረገ ግን እንደሆነ እየነገሯችሁ ነው?
ያ በሚሉ አስተሲሁ እውነችሁን የምናውቀው ጉዳይ የለም እያይሉና
ልጆቹም በተመለከተ እንግዲህ አንዳንድ ቦታ ላይ ልጆቹ አልታገቱም፣ ሆን ተብሎ ፖለቲካ ነው እንደዚህ የሚሉ ነገሮች አሉ። በእናንተ በኩል ደው ሌላ ለጥርጣሬ ምክንያት የሆናችሁ ጉዳይ ይኖር ይሆን?
ወሬ ነው። ልጆች የታገቱ እኔ 25 የታገቱ 28 ቀን ነው ደምቢዶሎ የገባሁት። ከቦታው ድረስ 2 ነን ሂደን እኛ ወረሞ የሚናገር ሂደን ትክክለኛ ልጆቹ የጎጃሞች ለጥፍ መውጫ የጎንደሮች ገምጂ መውጫ የሚሉት ነገር አለ። እዚያ ነው የታገዱ። መኪና ነው እያስወረሩ ያስገብቷቸው። ጠቅላላ አሁን ጎንደርም ሆነ ከጎጃም ውስጥ በሙሉ የእኛ ልጆች ቀርቷል እያሉ ማይደውሉኝ ሰዎች የሉ። ቦታ እስከ ደምቢዶሎ ሚዳል አዲስ አበባ ሚዳል ያልሰሞች ደካማ አባታቸው ደካማ እናታቸው ያሉት በሙሉ ይደውሉልኛል።
ይሄንን አስረድታችኋል ለኮሚቴው ለጠቅላይ ሚኒስትሩ?
አዎ አሁን አዲስ አበባ ደርሼ ተመጣሁ። ሰው መጥቶ ጠየቀኝ ከጎንደር ማርቆስ ዙሪያ ያለ ሁለት ሰዎች መጥቶ ጠየቁኝ። የእኛ ልጆች በቴሌቪዥንም ስማቸው ማይጠራ ነው እንግዲህ እንዳውቀ ጉዳይ ለ ቤታ ይጠራ ብዙሮ ነው የሚሉ ብዬ ምላሽ ሰጥቷል።
ቶን ስንት ወላጅ ጠየቁት?
ሁለት ተጃዋሪ እኔ አዲስ አበባ ደርሼ ተመጣሁ ወዲህ ሁለት ከማርቆስና ከጎንደር።
ስለዚህ አሁን ልጆቹ እንደታገቱ ነው ነው?
አዎ እንደታገቱ ነው። ለኔሳስ
የጤና ዓለም ሙላቱ ከበደ ወንድም ታረቀኝ ሙላቱን ጠይቀናል። ከዚህ ቀደም ከፌደራል ፖሊስ ባገኘነው መረጃ ተማሪዎቹ ሆን ብለው ራሳቸውን ደብቀው ሊሆን ይችላል የሚል ሐሳብ ያዘ አስተያየት ሰጥተው ነበርና ያንን መነሻ አርገን ልጃቹ የፖለቲካ ተሳትፎ ይኖራት ይሆን ወይ ብለናቸዋል።
እኛ ያሳዘነን እኮ እሱ ነው። እኛ የፖለቲካ ሰዎች ብንሆን ፖለቲካ የሚባል አይደለም ፖለቲካ ሰዎች ቀርቶ እኛ ከቤተሰብ ራሱ ገና ዩኒቨርሲቲ የሚለውን ትምህርት ራሱ እሷን አታወቀችው ዩኒቨርሲቲ ናት። እንኳንስ ፖለቲካ ገብቶ መንግስትም ተንቅዬ ይሆናል የሚል ነገር ቀርቶ ምናደርግ ፈልገን ሳይሆን ዝም ብሎ ምንም ይህን ነገር የሚባለው ውሸት ነው። እኛም ከእሱ ላይ እንደሰማ ነው በፖለቲካ ፍጆታ ያደረጉ ይችላሉ የሚል ነገር እንትና ግን እዚሁ ላይ ከእናንተ አሁን ተልእኮ ቢታይ እውነታው ይታወቅ ነበር፣ የህብረተሰብ ሁኔታ ይታይ ነበር እና ቤተሰቡ የተጨናነቀ ያለው ነገር እና ምንም ነገር በዘሯም ራሱ በቤተሰቡ ራሱ ፖለቲካ የሚል ነገር የሚያውቅ ሰው የለም።
እሷ ብቻ ናት ትምህርት የቀሰመችው ብለው የነበረ ምን ማለት ሌላ የተማረ ሰው የለም?
የተማረ ነው። ለምሳሌ ታላቅ ወንድሟ ነኝ አሁን አባቷ ደከም ስለሚሉ እና እናቷ ደከም ያልናቸው ነው። ታላቅ ወንድሟ ነኝ አሁን ለምሳሌ መተኝ ነው ቅዙ መከታተል ነው ነኝ። እኔ አሁን ከስምንት ያክፍና ቋርጭ አይደለም የፖለቲካ ቀርቶ እኔ ከንግድ እና ከዚህ ከእርሻ ውጭ የምናውቀው ነገር የለም። በቃ የመጀመሪያ ትምህርት የሚለውን በሳ ነው ያየ ነው እንጂ እንኳን ፖለቲካ ቀርቶ ፖለቲካ ራሱም ከቤተሰብ ራሱ ፖለቲካ የሚያወራ ከሰማ ከአካባቢ ከሰማን ራሱ አካባቢ ላይ እንኳ ከፖለቲከኞች ጋር እንኳ አንቀርብም። ምክንያቱም እኛ ስራችን ሌላ ነው እንጂ ለፖለቲካኛ ይሄኛው መንግስት ገዛ ያኛው ገዛ ያልገዛ የሚለውን እኛ ምንም የምናውቅ ነገር የለንም። እና በዚህ መንገድ ነው ያው እንደገና ኩሽ ያለ
የአስባ አጥናፉ አለሙና የመሰለች ከፍ ያለው ሞላ ቤተሰቦችንም አነጋግረናል። የእነርሱም ሀሳብ ተመሳሳይ ነው። በአጠቃላይ ስምንት ወላጆችን አነጋግረን ልጆቻችንን አላገኘንም ብለዋል። በመንግስት በኩል ከአንድ ወር በፊት መቋቋሙ የተነገረውና የተማሪዎችን ጉዳይ የሚያጣራው ኮሚቴ የደረሰበት ተጨባጭ መረጃ እንዳለ ለመጠየቅ ደጋግመን ሙከራ አድርገን ነበር። ዛሬም አልቀናንም። ነገር ግን ምንጮቻችን እንደጠቆሙን ኮሚቴው ጉዳዩን በማጣራት ላይ እንደሆነና ምርመራው ሳይጠናቀቅ ለመናገር ፈቃደኛ አለመሆናቸውን ነው። በዚህ ጉዳይ ላይ የጀመርነውን ክትትል እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። ወደ ተከታዩ ዘገባ እናልፋለን። በኦሮሚያ ክልል ስድስት ዞኖች በኮሌራና ኩፍኝ ወረርሽኝ ባለፉት ሁለት ሳምንታት ብቻ ቁጥራቸው ወደ 30 የሚጠጋ ሰዎች መሞታቸውን የጤና ቢሮ አመልክቷል። የኩፍኝ ወረርሽኝን ለመከላከል ከ600,000 በላይ ለሚሆኑ ሕፃናት ክትባት መሰጠቱን ቢሮው ገልጿል። ሙክታር ጀማል ዝርዝሩን ይዟል።
በኦሮሚያ ክልል ስድስት ዞኖች ከኩፍኝ ወረርሽኝ ተጓዳኝ የኮሌራ ወረርሽኝ አሳሳቢ እየሆነ መምጣቱን የኦሮሚያ ጤና ቢሮ አስታውቋል። ወራት በላይ መቆየቱ ከሚነገርለት የኩፍኝ ወረርሽኝ ኦሮሚያ ክልል በሆሮ ጉድሩ፣ ባሌ፣ ምዕራብ አርሲ፣ ምስራቅ ሸዋ፣ ምስራቅ ሐረርጌ፣ ምስራቅ ወለጋና ቡኖ በደሌ ዞኖች እና በሻሸመኔ ከተማ መታየቱንም ተገልጿል። የኦሮሚያ ጤና ቢሮ የጤና ትምህርት እና ኮሚኒኬሽን ዳይሬክተር ሲስተር ሳዕዳ አህመድ ለቪኦኤ እንደገለጹት በሽታው የወረርሽኝ ደረጃ የደረሰው ከማህበረሰቡ የግንዛቤ እጥረትና በቶሎ ወደ ጤና ተቋም ባለመሄድ መሆኑን ገልጸዋል።
ኩፍኝ በተለያዩ ዞኖች ውስጥ በክልላችን ውስጥ መታየት ከጀመረ ሰነባቷል። የኮሌራ በሽታ የምንገልጸው ነው። እስካሁን ባለን ዳታ መሰረት 7611 ህጻናቶች በዚህ በኩፍኝ በሽታ ተይዘዋል። ከዛ ውስጥ 14 ህይወታቸው አልፏል። ይሄ 7611 ዳታ ከተወሰኑ ወሮች በፊት እስካሁን ያለውን ስገልጽልህ 14 ግን ህጻናቶች ሞቱ። 15 ሌላው ወደ ኮሌራ በሽታ ስትመጣ ደግሞ ኮሌራ በሽታ በተለያዩ ዞኖች ውስጥ ተከስቷል። ከተከሰቱበት ዞኖች ውስጥ አንደኛው ምዕራብ ሐረርጌ፣ ጉጂ፣ ምዕራብ አርሲ፣ ምስራቅ ሐረርጌ፣ ቦረና ናቸው። ሻሸመኔ ከተማ አለበት። በተለይ በሻሸመኔ ከተማ ላይ ትንሽ መጀመሪያ ጋብ ብሎ ነበር። አሁን በአዲስ መልክ የመነሳት ሁኔታ አለ። በአጠቃላይ ግን እንደ ኦሮሚያ ስናየው ጠቅላላ በዚህ በኮሌራ በሽታ የተያዙ ዜጎቻችን 1239 ሲሆኑ ከነኚህ ውስጥ 13ቱ በዚህ በሽታ ህይወታቸው አልፏል ማለት ነው።
ሲስተር ሰዓዳ እንደተናገሩት ህጻናትን የሚያጠቃው የኩፍኝም በሽታ ለመከላከል ጥረት እየተደረገ ቢሆንም የሟቾችን ቁጥር መቀነስ አልተቻለም። የኦሮሚያ ጤና ቢሮ የጸረ ኩፍኝ ክትባት በመጀመሪያ ዙር ወረርሽኙ በታየባቸው ዞኖችና ወረዳዎች ውስጥ ተሰጥቶ ማለቁንና ለቀጣዩ ሁለተኛ ዙርም ዝግጅት እየተደረገ መሆኑን ሲስተር ሰዓዳ ጠቅሰዋል።
በአጠቃላይ በስድስት ዞኖችና በ14 ወረዳዎች ላይ ክትባት ተሰጥቷል። ይህን ለመስጠት ያቀርነው ለ641583 ህጻናቶች ሲሆን ከዚህ ውስጥ ይህን ክትባት ያገኙ ህጻናቶች 629261 ህጻናቶች ይህንን የምዝልስ ክትባት ወስደዋል። ይህ በሽታ አሁንም እንደገና በተለያዩ ወረዳዎች ላይ በአዲስ መልክ እየታየ ስላለ ለእነኛ ደግሞ ክትባት መስጠት አስፈላጊ ስለሆነ እድሜያቸው ከ5 በታች ለሆኑት ለ370306 ህጻናት እና እድሜያቸው ከ15 በታች ለሆኑ ለ970662 ህጻናት በስድስት ዞን እና 15 ወረዳዎች ይህን ክትባት ለመስጠት ቅድመ ዝግጅት እያደረግን ነው። እንደጨረስን 6 ዞን እና 15 ወረዳዎች ላይ ቁጥሩ ለተጠቀሱ ህጻናቶች ይሰጣል ማለት ነው።
የኦሮሚያ ጤና ቢሮ የጤና ትምህርትና ኮሚኒኬሽን ዳይሬክተሯ ሲስተር ሰዓዳ አህመድ እንደገለጹት ከግንዛቤ እጥረት በተለያዩ እምነቶች ህጻናትን ተደብቀው ቤት እንዲቆዩ ማድረጉ በሽታው እንዲባባስ ምክንያት መሆኑንም ተናግረዋል። የኮሌራ በሽታን በተመለከተ ደግሞ የንጽህና ጉድለት ከፍተኛ መንስኤ ከመሆኑ አንጻር ማህበረሰቡ የምግቡንም ሆነ የአካባቢውን ጽዳት በመጠበቅ እንዲከላከል አሳስበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር ለዘገባው። አሁን ከምሽቱ 3 ሰዓት ከ37 ደቂቃ ሆኗል አዲስ አበባ ላይ። ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። ዌብሳይታችን amharic.voanews.com ላይ እንገኛለን። ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ ከዌብሳይታችን፣ እንዲሁም ያለፉ ዝግጅቶችንም ማግኘት ትችላላችሁ በማህበራዊ መገናኛዎች በፌስቡክ፣ በትዊተር፣ በኢንስታግራም፣ ዩቲዩብ ላይ ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅቶቻችንን እንደዚሁ በቀጥታ ማዳመጥም ትችላላችሁ። ያለፉ ዝግጅቶችንም ማግኘት፣ ሐሳቦቻችሁንም ማንሸራሸር ትችላላችሁ። በተጨማሪም በአሃዱ ራዲዮ 94.3 ላይም በቀጥታ ስርጭት እንገኛለን። በዚህ ሰዓት በየምሽቱ ከሰኞ እስከ አርብ ከኦዲዮ ናውም ስርጭቶቻችንን ማዳመጥ ትችላላችሁ። በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ እንዲሁ ዝግጅቶቻችንን በጥራት ማዳመጥ ትችላላችሁ። ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። አብራችሁን እንድትቆዩ ጋብዛለሁ።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ስለ ኮሮና ቫይረስ ከልጆች ጋር ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። ራስዎም ቢሆኑ ሲያስነጥሱ ወይም ሲያስሉ አፍንጫዎንና አፎን በክንዶ መታጠፊያ ይሸፍኑ። እጆችዎን አያነካኩ። ወቅታዊ መረጃዎችን ከጤና ባለሥልጣናቱ ወይም ከታመኑ ምንጮች ብቻ ያገኙ። የባለሙያዎች ምክሮችን ይከተሉ። ስለ ኮሮና ቫይረስ ድብቅ ነገር የለም፣ በግልጽ ይነጋገሩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኬት ሆልምስ ከተለማማጁ ቴክኒሻን ጆን ዋከር ጋር በስቱዲዮ የቴክኒክ መሳሪያዎች ላይ ናቸው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጭታየ፣ ዋና አዘጋጅ ትዝታ በላቸው፣ እኔም የምሽቱ አስተናጋጃችሁ ሰሎሞን አባተ እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። ወደ ተከታዩ ዝግጅታችን እናልፋለን። በነገራችን ላይ ከዚህ ከመደበኛ ስርጭታችን በተጨማሪ በየምሽቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የምናስተላልፍላችሁን ፕሮግራም ስርጭት በ19ና በ25 ሜትር ባንድ አጭር ሞገድ እንድታዳምጡ እንጋብዛለን። ለጥያቄው መልስ ኮቪድ-19 እና ኮሮና ቫይረስ ነው የዛሬ የጥያቄው መልስ ርዕስ። የተከበራችሁ አድማጮች፣ ሰሞኑን ያስተላለፋችሁን ያደረሳችሁን ጥያቄዎች መሰረት በማድረግ ትዝታ በላቸው የፕሮግራሙ አዘጋጅና አቅራቢ ከኢትዮጵያና ከዚህም ከዋሽንግተን ዲሲ ባለስልጣንና ባለሙያ አናግራለች። ወደ ጥያቄው መልስ ትዝታ በላቸው።
አድማጮቻችን፣ የኮሮና ቫይረስ እስከዛሬ ይህን ፕሮግራም እስካጠናቀርንበት ጊዜ ድረስ በዓለም አቀፍ ደረጃ ወደ 4000 ሕይወት በላይ ቀጥፏል። በቻይና ብቻ ከ3000 ሕይወት በላይ ማለት ነው። በኢራን፣ በጣሊያን፣ በደቡብ ኮሪያ እንዲሁም ከቻይና በመለጠቅ ማለት ነው። በዩናይትድ ስቴትስም እንዲሁ ከፍተኛ ቁጥር ያላቸው በቫይረሱ ያለባቸው ሰዎች እየተመዘገቡ ነው። በዩናይትድ ስቴትስ ለምሳሌ በካሊፎርኒያ፣ በዋሽንግተን ስቴት፣ በሜሪላንድ እንዲሁም በኮሎራዶ የአስቸኳይ ጊዜ ተጠርቷል። ይህንኑ በሽታ ለመከላከል በአፍሪቃ ትላንት ከተመዘገበው የደቡብ አፍሪቃ አንድ ቫይረስ በተጨማሪ በአልጄሪያ፣ በግብፅ፣ በሞሮኮ፣ በሴኔጋል እንዲሁም በናይጄሪያ እና በቱኒዚያ ቫይረሱ ያለባቸው ህሙማን እንዳሉ ተገልጿል። በኢትዮጵያ እስካሁን ቫይረሱ አልተመዘገበም። የኢትዮጵያ ህብረተሰባዊ ጤና ተቋም ቫይረሱ እንዳለባቸው የተጠረጠሩ ሰዎችን ለይቶ መመርመርና በመከላከል ግንባር ቀደም ሚና ይዟል። የድርጅቱ ዳይሬክተር ዶክተር ኤባ አባተ የአድማጮችን ጥያቄ ሊመልሱልን ከእኛ ጋር ናቸው። ከእርሳቸው ጋር ከዚህ ከሜሪላንድ ዶክተር አሸናፊ ዋቅቶላም መስመር ላይ ናቸው። ዶክተር አሸናፊ ጂኤፒኤ ጋፕ የተባለ በድህነትና ኤች አይ ቪ ኤድስ መከላከያ ላይ የሚሰራ ድርጅት መስራችና ስራ አስኪያጅ ናቸው። ለጊዜያቸው ሁለቱንም አመሰግናለሁ። በፌስቡክ በመጣልን የአድማጭ ጥያቄ ነው ፕሮግራሙን የምንጀምረው። ተዘራ ዳኝ ላኩልን ነው። የኮሮና ቫይረስ መነሻ ምንድን ነው? እንዴት ሊፈጠር ቻለ? በሽታው በሰው ሕይወት ገብቶ ራሱን ደብቆ የሚኖርበት ጊዜ አለ ወይ? ይላሉ። ዶክተር ኤባ ናቸው የመጀመሪያውን መልስ የሚሰጡን። እሺ፣ ከዚህ ከሜሪላንድ ደግሞ ዶክተር አሸናፊ ዋቅቶላ መስመር ላይ ይገኛሉ። እናመሰግናለን ዶክተር አሸናፊ።
እኔም በጣም አመሰግናለሁ።
እሺ፣
ጋዜጠኛ ስምታ
እግዜር ይስጥልኝ። ዶክተር አሸናፊ እንግዲህ ጂኤፒኤ ጋፕ የተባለ በድህነትና ኤች አይ ቪ ኤድስ መከላከያ ላይ የሚሰራ ድርጅት መስራችና ስራ አስኪያጅ ናቸው። ሁለቱንም እንግዶችን እጅግ አድርጌ አመሰግናለሁ። ጊዜ ሳላባክን ወደ አድማጭ ጥያቄ ይሄዳለሁ። መንደርደሪያ ይሆነናል። በፌስቡክ የተላከልን ነው። ተዘራ ዳኜ ናቸው የላኩልን። ኮሮና ቫይረስ መነሻው ምንድን ነው? እንዴትስ ነው ሊፈጠር የቻለ? በሽታው በሰው ሕይወት ገብቶ ራሱን ደብቆ የሚኖርበት ጊዜ አለ ወይ? ይላሉ። ዶክተር ኤባ ላስቀድም።
እሺ፣ አመሰግናለሁ በድጋሚ ትዝታ። ኮሮና ስንል እንግዲህ የአንድ የቫይረስ ፋሚሊ ውስጥ የሚመደቡ የተለያዩ አይነት ስትሬኖች አሉት። እስከ አሁን ድረስ እንግዲህ አሁን የተከሰተውን ኮቪድ-19ን ከጨመርን ወደ 7 የሚሆኑ ዝርያዎች አሉ። እስከ ዛሬ ድረስ እንግዲህ 6ቱ በዓለም ላይ ተከስተው የተለያዩ ችግሮች ሲያስከትሉ ነበረ። በተለይ ደግሞ አንደኛው በየጊዜው የሚከሰትና ሁላችንም የሚገጥመን ጉንፋን ራሱ እዚህ ውስጥ የሚመደብ ነው። እንግዲህ ኮቪድ-19 እና አብዛኞቹ መነሻቸው ከእንስሳ ወደ ሰው የሚተላለፍ የቫይረስ ዝርያ እንደሆነ ከዚህ በፊት የተከሰቱትም ማሳያ ናቸው። ለምሳሌ ሳርስን መጥቀስ እንችላለን። ከዛ በኋላ ሚድል ኢስት አካባቢ ደግሞ ተከስቶ የነበረው በ2012 ሜርስኮቭ የምንለውም የዚሁ አይነት ባህሪ የነበረው ነው። አሁን የተከሰተው ኮቪድ-19 መጀመሪያም የተከሰተው ዋን በምትባል ሁቤ ፕሮቪንስ ውስጥ ቻይና ውስጥ ነው። መጀመሪያም የታየው እንግዲህ በተለይ ገበያ ማዕከል የቁም እንስሳት የሚሸጡበት አካባቢ፣ ከባህር የሚወጡ የተለያዩ ምግቦችን የሚመገቡበት አካባቢ ጋር ከዛ ጋር ንክኪ በነበራቸው ሰዎች ተነስተዋል የሚል ፋክት ነበረ ወይም ሁኔታ ነበረ። እንግዲህ ይሄ የተወሰኑ መጀመሪያ የተገኙ ኬዞች ላይ የታየ ሁኔታ ነው። ከዛ በኋላ ግን ከዚህም ጋር ያልተገናኙ ኬዞች በዚህ ሁኔታ ደግሞ መጠቀታቸውም ታይቷል። ነገር ግን እንግዲህ ስለዚህ ቫይረስ ብዙ ያላወቅናቸው ነገሮች አሉ። አሁን ስለተከሰተው ኮቪድ-19 ማለቴ ነው። በሂደት ብዙ የምናውቃቸው ቢኖሩም አሁን ባለው ሁኔታ ግን ከእንስሳ ወደ ሰው በሚተላለፍ ሁኔታ የመጣ ነው የሚል ሁኔታ አለ። በተለይ ደግሞ እዚህ የዘረመል ጥናት እንደሚያሳየው ከሌሊት ወፍ ጋር ያንን ከሚያጠቃው ቫይረስ ጋር በጣም ተመሳሳይነት አለው። ስለዚህ ይህንን የሚያጠናክር ነው አሁን ያለው ሁኔታ። ነገር ግን አንዴ ሰው ጋር ከገባ ደግሞ ከሰው ሰው ደግሞ መተላለፍ ስለቻለም ነው እንግዲህ አሁን ቅድም የጠቀሽውን ከፍተኛ ቁጥር ያለው በዓለም ላይ ሊጠቃ የቻለው። እንግዲህ ከኢንኩቤሽን ፔሬዱ ወይም ደግሞ ሰው ላይ የመቆየት ሁኔታውን በተመለከተ እንደ አሁንም ብዙ ከዚህ ባላቸው ሉ ቢሆን አሁን የተጠቁት በተለይ ደግሞ ከቻይና የወጡ መረጃዎች እንደሚያሳዩት ይሄ ቫይረስ እንግዲህ በተለይ የመጀመሪያ አንድ ግለሰብ በዚህ ቫይረስ ሰውነት ውስጥ ከገባ በኋላ ለተወሰኑ ቀናት ውስጥ እስከ 6 ቀን ምልክት ሊያሳይ ይችላል። ነገር ግን ይሄ ተራዝሞ እስከ 14 ቀን ይቆያል የሚል ነው አሁን ያለው አብዛኛው የሳይንስ መረጃዎች የሚያሳዩት። በጣም ኤክሰፕሽናል ውስን በሆኑ ቦታዎች ላይ ደግሞ እስከ 25-26 ቀን ሁሉ የቆዩባቸው ሁኔታዎች እንዳሉ ያሳያል። ነገር ግን አሁን አጠቃላይ የዓለም የሳይንቲፊክ ኮሚኒቲ ወይም ደግሞ የዓለም ጤና ድርጅትም ተቀብሎት ስራ ላይ እያዋለ ያለው እስከ 14 ቀን በሰው ውስጥ ቆይቶ ከዛ በኋላ ምልክቱን የሚያሳይበት ሁኔታ እንዳለ ነው የሚያሳየው።
አመሰግናለሁ ዶክተር ኤባ። ዶክተር አሸናፊ ቀደም ካለው ዶክተር ኤባ ከጠቀሱት የቀረ የሚሉት ይጨምሩልኝና የላቀች ተባበልን ጥያቄ ይመልሱልኛል። መከላከሉ ቀላል ቢሆን ኖሮ ይህ ሁሉ ህዝብ ያልቅ ነበር ወይ? ስናሰራጭ መከላከሉ ቀላል ነው እያልን ነበረ። እና የላቀች ጥያቄ ደግሞ መከላከሉ ቀላል ቢሆን ኖሮ ይህ ሁሉ ህዝብ ያልቅ ነበር ወይ የሚል ጥያቄ አቅርበዋል። ላቀች መከላከሉ ላይ ይግለጹልን።
ዶክተር አባ በጣም በሰፊው ነው የገለጹት። የቀረ በሚል እንኳን አይደለም የሚይዘው። እንደው ተጨማሪ ለመጥቀስ የሚፈልገው ነገር ከእንስሳት የሚነሱ ዘመናችን ውስጥ ከእንስሳት ውስጥ እየተነሱ ወደ ሰው የተሰራጩ የቫይረስ በሽታዎች ብዙ ናቸው። ኤችአይቪን ጨምሮ ማለት ነው። እንግዲህ መነሻው ከዛ ነው የተባለው። ከዚህ ጋር ተያይዞ እንግዲህ ኢቦላን መጭልን እንጨምር እንችላለን። ወፋዊ ፍሉ የምንለውን እንጨምራለን። ጉንፋን ብዙ ነው። እንግዲህ በዚህ በዓለማችን ውስጥ በምናደርገው ኢኮኖሚያዊ እንቅስቃሴ በጣም ፈጣን በሆነው ትራንስፖርት ህዝቡን በመብዛቱ ምክንያት አንዳንድ ጊዜ እንደዚህ ይሆናል። አሁን ዋናው እንደ ጠቀሱት ዶክተር ኤባ ትልቁ የሚጠረጠረው ከዚህ በሽታም በኢቦላም ላይ የሚጠረጠረው እንስሳ የሌሊት ወፍ ወይም ባት የሚባሉት ናቸው። እነዚህ ምንድን ነው ብዙ ቫይረሶች በብዙ የሚቀጠሩ ቫይረሶች ከኮሮና እንኳን በብዙ መቶ ቫይረሶችን ነው የሚይዙት ኮሮና አይነቶችን። ችግሩ ምንድን ነው እነሱን አያሳመማቸው እና እነሱ ግን ሌላ ተጨማሪ መካከለኛ ያለ ሌላ እንስሳ ድመትን የመሰለ አለ። አንድ እንስሳ ሲነኩ ወይም ግመልን ሲነኩ ያ ደግሞ ከእነሱ ጋር ሲገናኝ ነው ሰው ውስጥ የሚገባው ማለት ነው። ይሄን ልዬ ሁለተኛው ጥያቄ ጋር ልሄድ። ሁለተኛው ጥያቄ መከላከል ነው። መከላከል ላይ ይሄ በታን በምንድን ነው የሚተላለፈው የሚለውን መጀመሪያ ማንሳት አለብን። ይህን ጥያቄ ለመመለስ ዋናው የመተላለፊያ ዘዴ የትንፋሻዊ ውድቅ ዳቆች ምንባለው ሬስፓሬቶሪ ድሮፕለትስ የሚባሉት ናቸው። ሰው በሚያስነጥስ ጊዜ፣ በሚተነፍስ ጊዜ ወይም በሚናገር ጊዜ እስከ 1-2 ሜትር ድረስ የሚፈናጠሩ ውሃ፣ ባክቴሪያ፣ ሌላም ነገር ከትንፋሻችን፣ ከሳንባችን፣ ከጉሮሯችን አካባቢ የሚወጡ ከአፍንጫችን የሚወጡ ነገሮች ወይ በቀጥታ ሰው ላይ ልብሳችን ላይ ወይም እቃ ላይ ሲወርድና ያን መዱያ ደግሞ ስንነካው አሁን እጃችሁን ታጠቡ የሚባልበት ምክንያት ያ ነው። ወይም ደግሞ በደንብ ስናስነጥስ አፍንጫችንን ካልያዝን ወይም እንደዚህ ተገቢውን ጥንቃቄ ካላደረግን ይሄ ትንፋሻዊ ሀይጅን የምንባለው ነገር ካላደረግን ዋናው እጅ መታጠብ ነው። ይተላለፋል። በተለይ ደግሞ በሕክምና ቦታዎች ውስጥ እንደ ሀገሩ ሁኔታ መጀመሪያ ሳናውቅም ሐኪሞች ሊጋለጡ ይችላሉ። ይሄ በብዙ ኢቦላም ላይ ያየነው ጉዳይ ነው። ተገቢው እውቀት ብቻ አይደለም፣ መሳሪያዎቹ መኖራቸው፣ መሳሪያዎቹም በትክክል ለመጠቀም ደግሞ ስልጠናዎቹ መኖራቸው፣ እነኚህ ሁሉ ነገሮች አንድ ላይ የሆኑ ነው እና አሁንም ቢሆን ሰውም እየሞተም እያለ የባሰ ነገር እንዳይሆን እጅ መታጠቡ ላይ እንደዚህ ያለ ትምህርት መከታተል። የአሜሪካ ድምፅን እጅግ በጣም ነው የማመሰግነው እንደዚህ አይነት ውይይት መደረጉ። ይሄ መቀጠል አለበት፣ አለበለዛ ከዚህም የከፋ ነገር እንዳይመጣ ማድረግ አለብን ማለት ነው።
አመሰግናለሁ። ሙሉ ውይይት በነገው ምሽት ይቀጥላል፣ ጠብቁን። አሁን ወደ ተከታዩ ዝግጅት እናልፋለን። ተከታዩ ዘገባ ድሬዳዋና አዲስ አበባ ላይ በሚነሱ የይገባኛል ጥያቄዎች አዲስ ቸኮል ያጠናቀረው ነው።
ባለፈው ሳምንት የብልጽግና ፓርቲ አምስት ቋንቋዎችን ለፌዴራል የሥራ ቋንቋነት ማጨቱን ተከትሎ የኦሮሞ ነጻነት ግንባር ኦነግ ውሳኔው ለፖለቲካ መሳሪያነት ብቻ የተወሰነ እንዳይሆን በሕዝብ ተወካዮች ምክር ቤት ቀርቦ መጽደቅ አለበት ሲል መግለጫ አውጥቶ ነበር። ኦነግ በዚሁ መግለጫው ድሬዳዋና አዲስ አበባ በሕግና በታሪክ የኦሮሞ ናቸው፣ መሬቱም የኦሮሞ ሕዝብ ሀብት በመሆኑ የሁለቱ ከተሞች ጉዳይም በአስቸኳይ ለሕዝብ ተወካዮች ምክር ቤት ቀርቦ ውሳኔ እንዲሰጥበት ጠይቋል። የኦነግን መግለጫ ተከትሎ ግን ህብረት ለአንድነትና ለነጻነት የአዲስ አበባን ጉዳይ ነዋሪዎቿ ይናገሩ፣ ድሬዳዋ ግን የሶማሌ ክልል ናት ብሏል። የኦሮሞ ነጻነት ግንባር የፖለቲካ ጉዳይ ኃላፊ አቶ ለሚበኛ የድርጅታቸውን አቋም ያብራራሉ።
የድሬዳዋን ከተማ በተመለከተ ያወጣ ነው መግለጫ እነዚህ ሁለቱ ከተሞች ብዙ ጊዜ የፖለቲካ ጭቅጭቅ እና ንትርክ መንስኤ ስለሆኑ ኦሮ ህዝብ አማካኝነት በኩል ደግሞ የድሬዳዋና የድሬዳዋ ብቻም ሳይሆን በርካታ የድንበር ይገባኛል ጥያቄ በኦሮሞ በኩል ስነሳ የነበረ የቆየ ጥያቄ ስለሆነ መልስ አይሰጥ ዝም ብሎ መሬት ላይ ሲጎተት የህገ መንግስቱ በሚፈታው መንገድ መፍትሄ ሳያገኝ ሲሄድ ፖለቲካ ግጭት መንስኤ እየሆኑ ስለሚሄድ በህገ መንግስቱ አማካኝነት በአስቸኳይ መፍትሄ እንዲያገኝ በእኛ በኩል ጥያቄው በመግለጫችን እንዳወጣ ነው። የመጀመሪያ ብቻ ሳይሆን የቆየ ጥያቄያችን ስለሆነ እኛም ጥያቄ ብቻ ሳይሆን የኦሮሞ ህዝብ ጥያቄ ስለሆነ እኛ ደግሞ እንደ ኦሮሞ ነጻነት ግንባር የኦሮሞን መብትና ክብርን ለማስጠበቅ የምንንቀሳቀስ ፓርቲ ስለሆነ የኦሮሞ ጥያቄ እኛ ጥያቄ ስለሆነ መንግስት በአፋጣኝ መፍትሄ እንዲበጅለት ይህ መፍትሄም ለህዝብ ተወካዮች ምክር ቤት ቀርቦ አስፈላጊውን የህግ ፍትህ የሚሰጥበትን መንገድ ማመቻቸት አለበት የሚለው አለ ነው ማለት ነው።
የአዲስ አበባ ጉዳይ እኛን ሳይሆን የከተማዋን ነዋሪዎች ይመለከታል የሚሉት መሰረቱን ድሬዳዋ ያደረገው ህብረት ለአንድነትና ለነጻነት ፓርቲ ቃል አቀባይ አቶ አደን አላሌ ድሬዳዋ ግን ለኦሮሚያ ሳይሆን ለሶማሌ ናት ባይ ናቸው።
ድሬዳዋ በታሪክ እና በሁሉም የሶማሌ ከተማ መሆኗ ይታወቃል። እችን አገር በእጃችን የሰራነው አገር ናት። ለመጀመሪያ ጊዜ ባቡር የመጣው በ1902 እንደ አውሮፓ አቆጣጠር ነበረና ያን ጊዜ የእኛ ሽማግሎች እዚህ የነበሩትና የሚኖሩት ከፈረንጆቹ ጋር ከሚኒሊክ ተነጋግረን እችን ከተማ ለመስራት የፈረንጆቹ ፍላጎት ስለነበሩትና ባቡር ሀዲዱ ዋናው መስሪያ ቤት ለመስራት ስለመጡት እኛ ተቀብለናል። ይቺ ነገር ማን ነበር ላፊ ያን ጊዜ? ማን ነበር የምንኖረው? እዚህ ሀገር የምንኖረው ያን ጊዜ ዒሳና ጉርጉራ ነው፣ የታወቀ ነገር ነው። አሁን ወያኔ ባመጣው ነገር ኦሮሞቹ የኛ ደግሞ ያ ከተማችን የሚሉትን እስከ ዛሬ ድረስ አንድም ጊዜ በአስተዳደር ላይ ኦሮሞ አልነበረም። በምኒልክም ጊዜ በኃይለሥላሴም ጊዜ ዒሳና ጉርጉራ አውራጃ ነበር። ደርግም እንደዛ ዒሳና ጉርጉራ አውራጃ ነበር። ይህ ታሪክ ይታወቃል።
አቶ ለሚ ከህግም ከታሪክም አንጻር ድሬዳዋ የኦሮሚያ መሆኗን ማስረዳት እንችላለን ይላሉ።
ያው እንዳልሆነማ ያው ይታወቃል። እሱ በድንበርም በአስተፋፈርም በቋንቋም እዛ ላይ ያለው ባህልም ታሪክንም ሁሉንም ነገር መሰረት አድርገን መከራከር እንችላለን። ይገባኛል የሚል ካለ የኦሮሞ ህዝብ ባለው ሪሶርስ ባለው ህግም በታሪኩ በቋንቋው በባህሉ እዛ ቦታ ላይ በአሰፋዩ አሻራ እና የቆየ ታሪክ መከራከር እንችላለን። ምንም ችግር የለም። ተከራክረን ወደ ህዝብ ውሳኔ መውሰድ እንችላለን። ምንም ችግር የለም ማለት ነው። ለዛም እኛ አቋም አለን።
በድሬዳዋ ዩኒቨርሲቲ የህግ ትምህርት መምህር የሆኑት ረዳት ፕሮፌሰር እንዳወቅ ጸጋው በጉዳዩ ላይ የሚሉት አላቸው።
ድሬዳዋ ላይ ሲመጣ በሶማሌና በኦሮሞ መካከል ይገባኛል ጥያቄ አለ። እንዲያውም የድሬዳዋ ቻርተር በግልጽ የሚያስቀምጠው ሁለቱ ብሔሮች የሶማሌ ክልልና የኦሮሚያ ክልል የይገባኛል ጥያቄ ስላነሱ ይላል መግቢያው ላይ። እንዲያውም ያን ስላነሱ በተሻለ መንገድ በፌዴራል ብትተዳደር ይሻላል የሚል ቻፕተር መገሩ ይቀመጣል። ይሄ ዘላቂ መፍትሄ አይሆንም። አሁን ለምን ሶማሌ መሆን ይገባታል፣ የኦሮሞ መሆን ይገባታል የሚለውን ብቻ ሳይሆን ይሄ ህዝብ ሊተዳደርበት የሚችለው በየትኛው መንገድ ነው ተብሎ ሁሉንም ያማከለ ድሬዳዋ ስንል ከታሪኳ አንጻር ተነስተ ኢንዱስትሪያል አገር ናት፣ ወይም ደግሞ በኢንዱስትሪ የተመሰረተች ከተማ ናት፣ ብዙ ብሔር ብሔረሰቦች የሚኖሩባት ናት። ከባቡር ናሽናል ሲሚንቶ ጋር ከኢትዮ ጅቡቲ ባቡር ጋር ከተን ከምንለው ወይ ከጨርቃ ጨርቅ ጋር እነዚህ ተመሳሰሉ ትላልቅ በወቅቱ በነበሩ ኢንዱስትሪዎች ተስቦ የመጣ የብሔር ብሔረሰቦች መኖሪያ ናት እንጂ ለአንድ ክልል ይሰጣል የሚል ይሄ ታሪካዊ አመጣጣቸው ሁሉንም አዲስ አበባን ውሰድ፣ ድሬዳዋን፣ ሌሎች ከተሞችም እንኳን ውሰድ፣ ይህንን አይቶ ለህዝቦች የሚመች ሁኔታ መውሰድ ሲገባም ከጅምሩ ህገ መንግስትና የፌዴሬሽኑ አወቃቀር ጋር ችግሮች የነበሩበት ይመጣል። ስለዚህ ያንን ችግር እንደገና ብድግ አድርጎ አሁን ለፖለቲካል መጠቀሚያ ይጠቀሙበታል። ይገባኛል። የሶማሌውም ቢሆን ድሬዳዋ የኔ ናት፣ ኦሮሚያም ቢሆን ድሬዳዋ የኔ ናት። ይሰራል በየጊዜው ማለት ነው።
የኢትዮጵያ ህገ መንግስት ብሔር ብሔረሰቦችን እንጂ ህብረ ብሔራዊ የከተማ ነዋሪዎችን እንደ አንድ የፖለቲካ ማህበረሰብ አለማየቱ ክፍተት ነው ይላሉ ረዳት ፕሮፌሰሩ። ያም ሆኖ የአዲስ አበባና ድሬዳዋ አይነት አደረጃጀቶች መፈጠራቸው ህጋዊ መሆኑን ያስረዳሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ክቡራትና ክቡራን፣ አሁን የማጠቃለያ ዜና ቆንጅት ታሰማናለች።
የጁባላንድን ኃይሎችና የሶማሊያ ጦር በኬንያ ድንበር የሚያደርጉትን ግጭት የኬንያ ማዕከላዊ መንግስት ቁጥጥር እንዲያደርግ የማንዴራ ግዛት አስተዳዳሪ ጠይቀዋል። አስተዳዳሪው አሊ ሮባ ባለፈው ሰኞ በማንዴራ ግዛት በቅርብ ርቀት በተፈጠረ ግጭት 12 የኬንያ ዜጎች መቁሰላቸውን፣ ከመቶ በላይ ደግሞ ከቤት ንብረታቸው መፈናቀላቸውን አስታውቀዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኮሮና ቫይረስ ስርጭትን ለመዋጋት የሚውል 8.3 ቢሊዮን ዶላር አስቸኳይ ወጪ የመደበውን ሕግ ዛሬ ዋይት ሀውስ ላይ ፈርመውታል። ኮሮና ቫይረስ ከዋሽንግተን አቅራቢያ ሜሪላንድ ክፍለ ግዛት ሞንትጎመሪ ወረዳ ውስጥ ወደሚገኝ አካባቢ ተዛምቷል ተብሏል። የተመደበው ገንዘብ በዩናይትድ ስቴትስ ለቫይረሱ ለተጋለጡ ሕክምና እና የመከላከያ ክትባት ፍለጋ ላይ የሚውል፣ ለክፍለ ግዛቶች የአካባቢ አስተዳደሮችም እርዳታ የሚሆን እንደሆነ ነው የተጠቆመው። ኬንያም ቫይረሱ ቢገባ ለመዘጋጀት ስትል ከ100 በላይ አልጋዎች ያሉት ሆስፒታሎች እንዳሰናዳች አስታውቃለች። ናይጄሪያም ባለፈው ሳምንት አንድ የቫይረሱ ህመምተኛ እንደተገኘ ካስታወቀች ወዲህ የቫይረሱን መስፋፋት ልትከላከል የምታደርገውን ጥረት እያቀላጠፈች መሆኗ ተነግሯል።
አመሰግናለሁ ቆንጂት ለማጠቃለያው ዜና። አጠራጠር ያሉ መረጃዎችን ለማካፈል ያህል አንድ የዩናይትድ ስቴትስ ዶላር 32 ብር ከ68 ሳንቲም ነው ዛሬ ባንኮች የሚመነዝሩት። ይሄ የመግዣ ዋጋቸው ነው። የመሸጫ ዋጋቸው ነው። የመግዣ ዋጋ 32 ብር ከ36 ሳንቲም ነው። አንድ ዩሮ 36 ብር ከ48 ሳንቲም፣ አንድ እንግሊዝ ፓውንድ 42 ብር ከ19 ሳንቲም ነው። አንድ ግራም 24 ካራት ወርቅ 99.96 ከመቶ ጥራት ያለው 49 ዶላር ከ75 ሳንቲም ነው። 1798 ብር ከ75 ሳንቲም በኢትዮጵያ ብሔራዊ ባንክ ምንዛሬ መሰረት። የኢትዮጵያ ሜቴሮሎጂ ኤጀንሲ ባወጣው ትንበያ ነገ አዲስ አበባ እርጥበት ይኖራታል። ከፍተኛ ሙቀቷ 28 ዲግሪ ሴልሺየስ ይሆናል። ዝቅተኛው 14 ይሆናል። ተጨማሪ መረጃዎችን ከኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ገብቶ ማግኘት ይቻላል። በነገራችን ላይ ለጥያቄው መልስ በኮቪድ-19 እንዲሁም በኮሮና ቫይረስ የኢትዮጵያ የመከላከል ጥረት ላይ በነገው ምሽት ባለሙያዎችን ጋብዞ ይዞላችሁ ይቀርባል። ዝግጅታችን ተጠናቋል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። እስከዚያው ድረስ የፕሮዲውሰሩ ግብዣ አለን። የበረሃ ሀገር ስደተኛ በኩኩ ሰብስቤ በእኔ በኩል ሰላም ጤና ይስጥልኝ።
ድምፅ አሜሪካ ኩል ጊዜ በሰዓት እዚ ካብ ዋሽንግተን ዲሲ መሓላለፍ ብ22 25 31 ሜትር